ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በሃማቱማ ተደርሶ በህይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ ሁለት ምዕራፎችን በተከታታይ እናሰማለን። በቅድሚያ የሚስጥር ዘረኛው መዝገብ፣ በማስከተልም ሩሲያም ውስጥ ተደርጓል በሚለው ትረካ የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ፣ ደራሲ ሃማቱማ፣ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ፣ 2007 ዓመተ ምህረት። ክፍል 18 የሚስጥር ዘረኛው መዝገብ። የኢትዮጵያዊ ገመና ብዙ ሚስጥሮች ይገኙበታል። ዛሬ በይፋ አብዮተኛና ሶሻሊስት ሆነናል። ማለትም የወንድ ትምክህተኝነትንና ማንኛውንም አይነት ዘረኛነት እንቃወማለን። እንደ ኢትዮጵያዊነታችን ተመልከት አርማህን ተከተል መሪህን የሚለውን አባባል እንቀበላለን። መንግስት ራሱ በወንድ ትምክህተኝነት ላይ የተመሰረተ ነው። ስለ ሴቶች መብት ቢለፍፍም በከፍተኛ የኃላፊነት ቦታዎች ላይ በጣት የሚቆጠሩ ሴቶችን አታገኙም። ሴቶች የሚገኙበትን ነባራዊ ሁኔታ ለማሻሻልና መብታቸውንም ለማስከበር ንቁ እንቅስቃሴ አይደረግም። የተለያዩ ጭቁን ብሔረሰቦችንም ሁኔታ ብትወስዱ ጉዳዩ ተመሳሳይ ነው። የመንግስትን ትምክህተኛነት የሚዋጉት ራሳቸው ከመንግስት ያላነሰ ትምክህተኛነት ያሳያሉ። በዚህ ሁኔታ ላይ እንግዲህ እኛ ታማኝ ዜጎች ማንንና ነው የተለየ ነገር የምናስበው? ይሁንና ወደ ዘረኝነት ስንመጣ ጉዳዩ ለየት ይላል። ቆዳቸው በፀሐይ የተቃጠለው ህዝቦች የሚገኙባት ኢትዮጵያ፣ ራሳቸውን ከጥቁሮች የተሻሉ አድርገው የሚያስቡ ህዝቦች የሚኖሩባት ሀገር መሆኗን ማወቅ ሊያስደንቃችሁ ይችላል። ኢትዮጵያውያን በርግጠኝነት ነጭ አይደሉም። ነገር ግን ራሳቸው ጥቁር እንደሆኑም አስበው ታያውቁም። አብዛኛዎቹ ቀይ የኮሙኒስቱ አይነት ቀይ ሳይሆን በጥሩ ሁኔታ የተቃጠለ ሸክላ አይነት ቀይ ነን ይላሉ። ወይም ቆንጆ ቡናማ። ነገሩ ከዚህም ጠለቅ ያለ ነው። ከሌሎች ኢትዮጵያውያን የባሰ የጠቆረ ሰው እንኳን ሌሎችን ባሪያ፣ ሻንቆ፣ ጥሩራ፣ መሸጦና የመሳሰሉትን እያለ ሲጠራ ይስማል። በሌላ አነጋገር ባሪያ ማለት ጥቁር ድንጋይ ከሰል የመሰለ ወዘተ ማለት ነው። ምንም እንኳን በኢትዮጵያ የሚገኙ ባሪያዎች ኔግሮይድ የሚባሉ ባይሆንም አንድን ሰው ባሪያ ብሎ መጥራት ጥቁር እንደማለት የሚወሰድ ነው። ይህ ሁሉ የሆነው እንግዲህ ሴማውያንና ካማውያን በኒግሮይድ ሰዎች ላይ የበላይነት አላቸው ከሚል የማይጨበጥ የቁም ቅዠት ተነስቶ ነው። አንድ ሀብታም ጥቁር ሰውን ማንም ሰው ደፍሮ በፊቱ አይለውም እንጂ ያው ባሪያ ነው። ወፋፍራም ከናፍርት እና ደፍጣጣ አፍንጫ ግድፈቶችና ያንድ ሰው ዝቅተኛ ተወላጅነት በቀጥታ የሚገለጽባቸው ምልክቶች ናቸው ተብሎ ይወሰዳል። በርግጥ ሁኔታው ባለፉት 210 ዓመታት እየተለወጠ መጥቷል። በንጉሱ ጊዜ በርካታ ጥቁር አፍሪካውያን መሪዎች ኢትዮጵያን መጎብኘት ሲጀምሩ ብዙ ሰዎች የእውነት ተበሳጭተው ነበር። ጥቂቶች መጨረሻ ላይ ንጉሱ ጃጁ ብለው አስበው ነበር። ንጉሱ የታላቅ ዘር ልጅ እንዴት ከባሮችና ጥቁሮች ጋር ይወዳጃሉ? የንጉሱን አገዛዝ የሚቃወሙ ተማሪ የመብት ታጋዮች የኢትዮጵያን አፍሪካዊነትና የማይፋቅ ጥቁር አጽንኦት የሚሰጥ አዎንታዊ ሚናን ተጫውተው ነበር። ይህም ሆኖ በርካታ ተማሪዎች ራሳቸው የዚህ ተጽዕኖ ሰለባዎች ነበሩና ኢትዮጵያውያን ልጃገረዶች ከጥቁር አፍሪካዊ ወንዶች ጋር ሲጫወቱ ሲያዩ ቅናታቸውን ለማጠናከር ወደ ዘረኛነት ይዞራሉ። ጥቂት የማይባሉ ተማሪዎችም ነጮች በጥቁሮች ላይ እንጂ በኢትዮጵያውያን ላይ አድሎ አይፈጽሙም ብለው ያምኑ ነበር። ወደ አሜሪካ የሄዱ ጊዜ የደረሰባቸውን ድንጋጤ አስቡት። የሚገርመው ነገር የተጠሉት ሶማሊያውያን ግን ይህን ጉዳይ በተመለከተ ኢትዮጵያውያን ወንድሞች ናቸው። ባንቱ ብለው የሚጠሯቸውን አፍሪካውያንን በተመለከተ ከነሱ የባሰ ዘረኛ የለም። ዳሩ ግን ለፍትሃዊነት ሲባል ኢትዮጵያውያን ራሳቸውን በፈጣሪ የተመረጡና ነጮችን ጨምሮ ከማንም የበለጡ ሕዝቦች አድርገው እንደሚያስቡ መጠቆም አለብኝ። በሰፊው የሚታወቀው አፈታሪክ እንደሚያሳየን ፈጣሪ የሰው ልጆችን ሲፈጥር ከአፈር ጠፍጥፎ የሰራውን የሰው ቅርጽ እሳት ውስጥ ከተተው። ድብን ብሎ የተቃጠለው ጥቁር ሰው ሆኖ ወጣ። ሌላኛውን በተራው እሳት ውስጥ ከተተውና በደንብ ሳይበስል አወጣው። ፈረንጅ ወጣ። ወደ እሳቱ ያስገባው ሶስተኛው ሰው በትክክለኛ ሁኔታ በስሎ ቆንጆ ቀይ ቡኒ ሆኖ ወጣ። እንግዲህ ይህ ማን እንደሆነ አይጠፋችሁም። ድሃ በህልሙ ቅቤ ባይጠጣ ኖሮ ድርቀት ይገለው ነበር እንላለን። ምናልባት የዘረኝነት በሽታ የአስተሳሰብ ኋላ ቀርነትንና ሸፋፋነትን የሚያመጣ ጸረ ሰው መርዛማ ቫይረስ መሆኑን ማወቅ ይገባን ወይም ይጠበቅብን ይሆናል። ይህም ቫይረስ በደቡብ አፍሪካ፣ በምዕራብ አውሮፓ ወይም በአሜሪካ ብቻ የተወሰነ አይደለም። ቡልጋሪያ፣ ሩሲያ፣ ቻይና፣ ሰሜን ኮሪያ እንዲሁም ኩባም ጭምር በቫይረሱ የተጠቁ ናቸው። እንዲያውም ዓለም አቀፍ በሽታ ነው። ይህ ክፋቱን አይቀንሰውም፣ ግን በመሐይም ኢትዮጵያውያን ላይ ያን ያህል እንዳትቆጡ ያደርጋችሁ ይሆናል። በአሁኑ ጊዜ በይፋ የሚታወቀው ይህ ሁሉ በዛሬቱ ኢትዮጵያ ውስጥ እንደተለወጠ ነው። መንግስታችን ከአጼ ምኒልክ በተቃራኒ ጥቁር መሆናችንን ይቀበላል። راسون كليلوچ افريقاويان غار يمدبال بلوم اندليلوچ افريقاويان كفتنيا متن يالو صرا عرب سميت الله መከፋፈል ያለብን በመደብ እንጂ በቀለም አይደለም ተብሎ ነው የሚታሰበው። ይህን ግን ለማውራት ብቻ የሚቀል ጉዳይ ነው። አሁንም እንኳን አብዛኛዎቹ ኢትዮጵያውያን ከዘረኝነታቸው ተጽዕኖዎች ነጻ አይደሉም። ኢትዮጵያውያን ታላቁን ሊቀመንበራችንን መቃወማቸው ከመልካቸውና ከወፋፍራም ከናፈርታቸው ጋር ግንኙነት አለው ብዬ ለመናገር የመጨረሻው ሰው ነኝ። ነገር ግን እጅግ በርካታ ሰዎች ባሪያ፣ ከሰል፣ ጥቁር ፊት፣ ሰይጣን፣ የልጥልጥ ባሪያ ልጅ ወዘተ ብለው እንደሚጠሯቸው ግን በሐቀኝነት መጠቆም ይኖርብኛል። ስለዚህ ከመንበራችን ወፍራም ከናፍርትና ጥቁር ፊት ድብቅ ቀልዶች በሰፊው ይነገራሉ። አንድ ልወደድ ባይካድሬ በስህተት የሊቀመንበሩን ፎቶ አንድ ሰዓሊ እንደ ሰዓለው ስዕል ቆጥሮ የትኛው አናርኪስት ሳሊ ነው ታላቁ ሊቀመንበራችንን እንዲህ ያለ ወፍራም የኒግሮ ካንፈሬስ አለላቸው ብሎ በንዴት በመጮሁ እሱም ወጥመድ ውስጥ እንደገባበት ይነገራል። የሊቀመንበሩ ፎቶ የሰይጣን ምስል መስሏት የታመመ ልጇን እንዲያድንላት ቤቷ ውስጥ የሰቀለች ሴት በማግስቱ ልጇ ሞቶ ስታገኘው በድንጋጤ ክው ብላ ቀርታለች። በኋላ አንድ ጠንቋይ ስለ ሁኔታው ሲያስረዳ በፎቶው ውስጥ የነበረው የጥቁረትና የክፋት መጠን ለልጁ ከአቅሙ በላይ ነበር ብሏል። ሌላም በእነዚህ ቀልዶች የማይደሰቱ ኢትዮጵያውያን ጥቂት ነበሩ። መንግስቱ ራሱ ከተጽዕኖ የእውነት ነጻ አልነበረም። ማንነታቸውን እንዲያውቁና ከክረምት ምሽት በጠቆሩ መሪዎቻቸው እንጂ ኢትዮጵያውያን ባልሆኑ አናርኪስቶች እንዳይመሩ ህዝቡን የሚጠይቁ በራሪ ወረቀቶችን የመንግስት ሄሊኮፕተሮች በአማጽያን ቀጠና ላይ ይበትኑ ነበር። ያሳዝናል ትሉ ይሆናል። ወዳጆቼ ኢትዮጵያ ይህች ናት፣ ባርነትን የምትተገብረው እውነተኛዋ ኢትዮጵያ። ያለው ለውጥ ይህ ሁሉ በይፋ የተከለከለ መሆኑ ብቻ ነው። ማለትም የኢትዮጵያ ዘረኞች በሙሉ በህቡ የሚንቀሳቀሱ የድብቅ ዘረኞች ሆነዋል ማለት ነው። እዚህም ዋናው ምክንያት እንደምታውቁት ታላቁ ሊቀመንበራችን ድንጋይ ከሰል የመሰሉ ወፍራም ከንፈር ያላቸው አጭርና ወጠምሻ መሆናቸው ነው። በኢትዮጵያዊ ጭንቅላት ውስጥ አንድ ጥሩ ባሪያ ሊኖሩት የሚገቡ ባህሪያት። እውነተኛ ባሮች በባሪያ መመራታቸው ምክንያታዊ ነው ብላችሁ ታስቡ ይሆናል። ግን ምክንያታዊነትና ኢትዮጵያ የሩሲያንና የቻይናን ያህል የተቀራረቡ ናቸው። ዘረኝነት ጸረ አብዮትና ጸረ ሶሻሊዝም ነው ይላል መንግስታችን። መንግስታችንን እንደ ባሪያ የሚያዩ ኢትዮጵያውያን ግን ሌላ ምን ልትል ነበር ታዲያ ይሉታል። አንዳንዶች መጠን የለሽ በሆነ ሁኔታ ነገሮችን በማጠቃለል እያወራሁ እንደሆነ ሊናገሩ ይችላሉ። ግን እኔ በጠንካራ መሰረት ላይ እንዳለው ይሰማኛል። ድብቅ ዘረኛነት ውስጥ ለውስጥ በሀገራችን እየተስፋፋ ነው። ለዚህም ነው የሚስጥር ዘረኛው ጉዳይ የሁሉንም ሰው ልብ መንካት የቻለው። ተከሳሹ በአርባዎቹ መጀመሪያ ላይ ያለ ሰው ነው። ረጅም ቀጥ ያለ አፍንጫ፣ ስስ ከናፍርት፣ ጠይም መልክና በጎንና በጎን ሽበት ነካ ያደረገው ሉጫ ጸጉር ነበረው። ባጭሩ ኢትዮጵያውያን አይተው ደንበኛ ኢትዮጵያዊ የሚሉት አይነት ሰው ነው። በእውነቱ ግን ሶማሊያዊ፣ ሱዳናዊ፣ ሰሃራዊ፣ ኬንያዊ፣ ታንዛኒያዊ፣ ቻዳዊ ወዘተ ሊሆንም ይችል ነበር። አብዮታችን አቀብ ይጉ ጀመረ። በጣም ብዙ ሐላቀር እምነቶችንና ልማዶችን አስቀርቷል። በተቀደሱ መርሆች የምናምን ሶሻሊስቶች ነን። ሙሉ በሙሉም አፍሪካውያን ነን። ለዚህም ነው ዋና ከተማችን የአህጉራዊው አንድነት ድርጅት መቀመጫ የሆነችው።
በመቶ ሺዎች የሚቆጠሩ አፍሪካዊ ልዑካን ወደ ዋና ከተማችን ጎርፈዋል። አሁንም እየጎረፉ ነው። እንደ ወንድሞቻችን እንቀበላቸዋለን። አገራችንን ይወዷታል፣ ከተማችንን ይወዷታል፣ ከሁሉም በላይ ደግሞ ቆንጆዎችን ሴቶቻችንን ይወዷቸዋል። ማን ይፈርድባቸዋል? ቀኝ ግዛትና ኢምፔሪያሊዝም አብዮታችንን ለማጥፋት ይፈልጋሉ። አፍሪካችንን ለዘላለም በባርነት ቀንበር ስር ለማዋል ይፈልጋሉ። ስለሆነም አስቀያሚውን ከፋፍለ ግዛ ፖሊሲያቸው ይጠቀማሉ። በእነዚያ የተንኮል ጌቶችና ከንፈረ ደረቅ ዘረኞች በሆኑት የእንግሊዝ ቀኝ ገዢዎች አፍሪካ ላይ የተጣለውን የመከፋፈል ቅርስ ሁላችንም እናስታውሳለን። ሱዳንን ተመልከቱ። ኬንያንና ናይጄሪያን እንግሊዝ በነበረበት ቦታ ሁሉ መከፋፈል እንዲያብብ ተደርጓል። እስካሁንም በዚህ ክፋት እንደተበጠበጥን ነው። ዘረኝነት የሚሉት ክፋት የነጭ ኢምፔሪያሊስት ክፋት ነው። ነጭ ኢምፔሪያሊስቶች የሶስተኛው ዓለም ህዝብ የበላዮች እንደሆኑ ነው የሚያስቡት። አሜሪካኖቹ ጥቁር ወንድሞቻችንን ይጨቁናሉ። የእስያ ሰዎችን፣ አፍሪካውያንን፣ ላቲን አሜሪካውያንን ይገላሉ። በሁለተኛው ዓለም ጦርነት ወቅት ገዳይ ቦምብ ድብደባቸውን ናዚ ጀርመን ላይ ሳይሆን ቶኪዮ ጃፓን ላይ ነው ያዘነቡት። የአቶም ቦምባቸውን የት እንደጣሉ የምናውቀው ነገር ነው። በተጨማሪም ቪየትናምን፣ ጓቴማላን፣ ሳንቶ ዶሚኒጎን እና ሊባኖስን እናውቃለን። የሰለጠኑ የተባሉት እንግሊዞች ያደረጉትን በኬንያ የነበረው የማውማው ትግል ወቅት አይተናል። በድጋሚም በኤደን አይተናቸዋል። ጣሊያኖችን፣ ጀርመኖችንና ፈረንሳዮችንም እናውቃቸዋለን። አፍሪካ እስካሁንም ድረስ የክፋታቸውን ጠባሳ ተሸክማለች። እኛ ግን ከዚህ የተሻለ ባናውቅ ኖሮ እንደ ሩሲያ፣ ምስራቅ ጀርመን፣ ቡልጋሪያ ወዘተ ያሉ አገሮች ከዘረኝነት ነፃ መሆናቸውን ባናውቅ ኖሮ ሁሉም ነጭ ዘረኛ ነው ብለን ብንደመደም ልክ እንሆን ነበር። ግን ከዚያ የተሻለ እናውቃለን። ኢምፔሪያሊስቶች የክፋት ባህላቸውን ያስተላልፋሉ። ዘረኞች ስለሆኑ እኛን አፍሪካውያንንም ዘረኛ ሊያደርጉን ይሞክራሉ። የጥቁር በጥቁር ላይ መነሳት ከቪየትናም ጦርነት በፊት የመጣ ነገር ነው። ማሰሮውና ጀበናው ይፋለሙ። ይህ ነው የኢምፔሪያሊስት ፖሊሲ። የንጉሱ አግበስባሽ አገዛዝ ምስጋና ይግባውና የአሜሪካ ያንኪ ወታደሮች እዚህ በነበሩ ጊዜ በአገራችን ውስጥ ምን ሲያደርጉ እንደነበር አይተናል። ኒገርና ዝንጀሮ እያሉ ሲጠሩን ነበር። ያንን እንዴት እንረሳዋለን? እና እንዴት ነው በቀለም ላይ ተመስርተን በጥቁሮች ላይ አድሎ የምንፈጽመው? የማይታሰብ ነው። ክፋት ነው። የማይታመን ነው። የሚከፋፍል ነገር ነው። ንግግሩን ቆም አደረገ። ምንም ሀፍረት የማይሰማው ተዋናይ። ሁላችንም መቼም ቢሆን መልከ ጥቁር ሴት ፈጽሞ እንደማገባ እናውቀዋለን። ቀጠለ። ኢትዮጵያ ውስጥ ሁላችንም ኢትዮጵያውያን ነን። ልዩነታችን በቀለም ላይ የተመሰረተ አይደለም። ተራ ኢትዮጵያውያን አሉ፣ ታማኝ ዜጎች አሉ። እንዲሁም ታላቁ ሊቀመንበራችን፣ የተፈሩ መሪዎቻችንና የተከበሩ የመንግስትና ሁሉን አዋቂው ፓርቲ ኃላፊዎቻችን አሉ። መሪዎቻችን እነዚህ ናቸው። የበላይነታቸው የሚመነጨው ከስልጣናቸው፣ ከስራ መደባቸውና ከእውቀታቸው ነው። ጥቁር ወይም ጠይም፣ ሁላችንም ተመሳሳይ የአፍሪካዊነት መልክ ያለን ኢትዮጵያውያን ነን። ይህን የሚቃወሙ እንደዚህ ተከሳሽ ያሉ አድሃሪ ዘረኞች ናቸው። ተከሳሹ ያዕቆብ መርድ ዘረኛ ነው። ጥቁር ኢትዮጵያውያንን ይጠላል። ነጭ ሆነ ይመስለዋል። በማንም ሰው የሚፈጸምን ማንኛውንም አይነት ዘረኝነት የሚከለክለውን የወንጀለኛ መቅጫ ሕጉን አንቀጽ 410ን የጣሰ ወንጀለኛ ነው። ዛሬ በኢትዮጵያ ውስጥ ምንም ዘረኛ ሰው እንደሌለ እናውቃለን። ግን ደግሞ ጥቂት የበቅሎ ጭንቅላት ያላቸው በየጓዳው የተደበቁና አስቀያሚ ጭንቅላታቸውን ብቅ ለማድረግ እድላቸውን እየተጠባበቁ ያሉ ዘረኞች እንዳሉ በሚገባ እናውቃለን። ተከሳሹ ከመካከላቸው አንዱ ነው። አንድ ኢትዮጵያዊ ታክሲ ነጂን ባሪያ ብሎ መጥራቱ ብቻ ሳይሆን ያሰረውንም ፖሊስ እሱ ተከሳሹ የፖሊሱን አይነት ሰው በባሪያ ገበያ ቢያገኝ እንኳን እንደማይገዛው በማወጅ ተሳድቧል። የሰራውንም ወንጀል አልናዘዝም ብሏል። ይህም ራሱ ሌላ ሕግ መጣስ ነው። ጨቅላ ጦጣ እናቷ ላይ ጥብቅ እንደምትለው እሱም ከዘረኝነቱ ላይ እንደተጣበቀ ነው። ለሌሎችም ድብቅ ዘረኞች ማስጠንቀቂያ እንዲሆንና ለታላቁ ሊቀመንበራችን ላለን ታማኝነትን ተጨማሪ ማረጋገጫ ይሆን ዘንድ ተከሳሽ በከባዱ መቀጣት አለበት። ጠቆር ኢትዮጵያውያን በሚገኙበት በአገሪቱ ደቡብ ምዕራባዊ ክፍል በሚገኙ የመንግስት እርሻዎች ውስጥ ለ25 ዓመታት የጠባይ ማረሚያ የጉልበት ሥራ እንዲፈረድበት እንጠይቃለን። ጓድሻ ለጋዳኛ ተከላካይ ተበቃው ተነሳ። አቃቤ ህጉ አለ ያለውን ቃላት መናገሩን እኮ ተከሳሹ አልካደም። ይሁንና ዘረኛ ወንጀለኛ መሆኑን ግን አጥብቆ ይክዳል። አክራሪ ዘረኛ ካልሆነ ታዲያ ማን ሰዎችን ባሪያ ሲልና ሰዎችን በገበያ ውስጥ ለመግዛት ሲያወራ ይገኛል? ዳኛው ጠየቀ። እንግዲህ ኢትዮጵያዊ የሆነ ሰው ነው ክቡር ዳኛ መለሰ ተከላካይ ጠበቃው በድፍረት። እንዴት አወቅ? ዳኛው እያስፈራራ ነበር። አስበህ ብትናገር ይሻልሃል። ተከሳሹ ጉዳዩን በደፈናው እንዴት እንደሚመለከተው ለማሳየት ነው የሞከርኩት ማስተባበለ ተከላካይ ጠበቃው። ቀጥል አለ ዳኛው በቸልተኝነት። ተከላካይ ጠበቃው ተከሳሹን የምስክር መስሚያው ቦታ ላይ እንዲቀመጥ አደረገ። ከታክሲ ነጂው ጋር ተጣልተህ ባሪያ እንዳልከው ታምናለህ? አዎ፣ ከዋጋው በላይ ሊያስከፍለኝ እየሞከረ ነበር። የተከሳሹ አነጋገር የሰሜን ሰው መሆኑን የሚያሳብቅ ነበር። ሰሜናዊው የአገራችን ክፍል ደግሞ የዘረኝነት መፈልፈያና የባሪያ ገበያዎች መገኛ ነው ይባላል። ባሪያ ማለት ምን ማለት እንደሆነ ታውቃለህ? አውቃለሁ። ታክሲ ሹፌሩ ባሪያ ነበር። ነገረ ስራው በእርግጠኝነት እንደ ባሪያ ነበር። ታክሲ ሹፌሩ ጥቁር ሰው ነበር እንዴ? አልነበረም። መልኩ እንዲያውም ወደ አንተ መልክ ይጠጋ ነበር። ታዲያ ለምንድነው ባሪያ ብለህ የጠራኸው? እንደ ባሪያ ስለሚያደርገው ነዋ። ሐቀኝነት የሚባል አልተፈጠረበትም። ለማታለል እየሞከረ ነበር። ዋጋ ላይ እየተከራከረኝ ነበር። እነዚህ የባሪያ ባህሪያት ናቸው። እኛ አካባቢ ለራሱ ክብር የሌለውና መልካም ምግባር የሌለውን ባሪያ ነው የምንለው። ቀለሙ ግምት ውስጥ ሳይገባ ቆንጆ ሴት ምግባር ከሌላት አስቀያሚ ልትሆን ትችላለች። አጼ ምኒልክ ጥቁር ነበሩ፣ ግን እጅግ ታላቅ ሰው ነበሩ። ፖሊሱስ ለምንድነው እሱን መሰል ከገበያ እንኳን አልገዛም ነበር ያልከው? አልገዛም ነበራ። ጉዳዩን እንኳን ሳይሰማ እኮ ነው ለታክሲ ነጂው የወገነው። በመጥፎ ሁኔታ ነው ያጉላላኝ። እርግጠኛ ነኝ ከኔ ይልቅ ታክሲ ነጂው ጉቦ ይሰጠኛል ብሎ አስቦ ነው። ሰዎችን መግዛትና መሸጥ መጥፎ እንደሆነና የተከለከለ ተግባር እንደሆነ ታውቃለህ አይደለም? ክርስቲያን ነኝ፣ በተጨማሪም ኢትዮጵያዊ ነኝ። መጥፎም ሆኑ ጥሩ እነዚህ ነገሮች ተደርገዋል። ግን መጥፎ ናቸው አይደል? ምን አውቃለሁ፣ ባሪያዎች አሉኝ። ብትችል ባሪያ ትገዛ ነበር? ተከልክሏል አላልክም እንዴ? ብያለሁ። ታዲያ ለምን ጉንጬን አለፋለሁ? ታክሲ ሹፌሩን ባሪያ ስትለው ለማመልከት የፈለግከው ምግባረ ብልሹ መሆኑን ብቻ ነበር? ተናድጄ ስለነበር ልሰድበው ፈልጌ ነው። በወቅቱ አመለሸጋ ለመሆን እየሞከርኩ አልነበረም። ስለዚህ የልማድ ነገር ሆኖብህ ባሪያ የሚለው ቃል አመለጠህ? ለባህሪው ተገቢ የሆነ ቃል ነው። ልማድ ላልከው ብዙ ሰዎች እስካሁን በሞተው ንጉሥ ስም ይምላሉ። ለመርሳት ጊዜ ይፈጃል። ባትናደድ ኖሮ ሹፌሩን ባሪያ አትለውም ነበር? ካላናደደኝማ ለምን ሰድበዋለሁ? ፖሊሱንስ ያው እንዳልኩህ ነው። ስለዚህ በዘረኛነት አታምንም ማለት ነው? ሁሉም ሰው እኩል ነው ይላል ፈጣሪያችን። ጣሊያኖችን ግን አልወዳቸውም። ለምን? ፋሽስት ስለሆኑና አገራችንን ስለወረሩ። በጦርነቱ ብዙ ዘመዶቼን አጥቻለሁ። ግን ሁሉም ጣሊያን ፋሽስት ነው እንዴ? እኔም ማውቃቸው ናቸው። ሁሉንም ነጮች ትጠላለህ? ለመጥላት ያህል በጥልቀት አላውቃቸው። ስለ አፍሪካውያንስ ምን ታስባለህ? አንድም አፍሪካዊ ያላውቀ ሴት ልጅ ጥቁር ኢትዮጵያዊ በታገባ ተቃወማለ ሴት ልጅ የለኝ ብትኖርህ ኖሮ ልትኖረኝ አትችልም አላገባው አርጅቻለሁ ማግባትም አልፈልግም የጎረቤት ሴት ልጅ ጥቁር ኢትዮጵያዊ በታገባስ ምን ትላለ የጎረቤቴ ልጅ ናት ጉዳይ አይደለም ተከላካይ ተበቃው ወደ ዳኛው ዞረ ተከሳሹ በምንም አይነት ዘረኛ እንዳልሆነ በጣም ግልጽ ነው አጥፍቷል ከተባለ በዚያ በተናደደበት ወቅት አድሏዊውን ቃል መጠቀሙ ነው እዚህም ላይ ቢሆን ምንም አይነት ቀለም ላይ የተመሰረቱ ተጽዕኖዎችን ለመጥቀስ አስቦ አይደለም ጥያቄዎችን እዚህ ላይ አቆማለሁ አቃቤ ህግ መስቀለኛ ጥያቄ ማቅረብ ይችላል አቃቤ ህጉ በተንኮል ፈገግ እያለ ተነሳ ሁሉም ሰው እኩል ሆኖ እንደተፈጠረ አምናለሁ ብለሃል አምናለሁ ታዲያ ለምንድነው አንዳንዶች ድሃ ሌሎች ሀብታም ይሆኑት ለምንድነው አንዳንዶች ጥቁር ሌሎች ነጭ ይሆኑት የእግዚአብሔርን ሥራ አልመረምርም በማደናገር ትሸሻለህ ጥሩ ሌላ ጥያቄ ልጠይቅህ እንደ መልካም ኢትዮጵያዊ ክርስቲያን ጥቁር ሰዎች የተረገሙ ናቸው ብለህ ታምናለህ አዎ የካም ልጆች እኮ ነን ሰይጣን ጥቁር ነው አዎ ጥቁር መጥፎ ነው ጨለማና ምሽት ክፋትና ኃጢአት ሁሉም ጥቁሮች ናቸው ነጭ ጻዳ ነው እግዚአብሔር ነጭ ነው እንዴት አወቅ እቃወማለሁ ክቡር ዳኛ ተከላካይ ጠበቃው አቋረጠ የሌኒንን ሽልማት ያገኘው ታላቁ ሰዓሊያችን የሳላቸው ስዕሎች እንደሚያሳዩት እግዚአብሔርና መላእክት ነጭ ናቸው ሰይጣንና አጃቢዎቹ ግን ጥቁር ተደርገው ነው የተቀመጡት አቃቤ ህጉ ለዚህ የተዛባ አስተሳሰብ ተከሳሹን ተጠያቂ ሊያደርገው አይገባም ክቡር ዳኛ ተከሳሹን ተጠያቂ ለማድረግ እየሞከርኩ አይደለም ጥቁሮች ላይ አድሏዊ አስተያየት እንዳለው ለማሳየት ብቻ ነው አለ አቃቤ ህጉ ቀጥል አለ ዳኛው ድብርት የተጫነው በሚመስል ድምጽ ጥቁር ቀለም ክፋትን የሚወክል ከሆነ ቢያንስ ጥቁር ሰው መጥፎ ሰው ነው ብለህ አታስብም መሪት ጥያቄ ቢሆንም ተከላካይ ጠበቃው ምንም አይነት ተቃውሞ አላቀረበም የግድ መጥፎ ነው ማለት አይደለም ጥሩ ጌቶች ካሉት ባሪያም እኮ ጥሩ ሰው ሊሆን ይችላል አሃ ባሪያዎች የተስፋ ጭላንጭል ተገኘላቸው ማለት ነው አላገጠበት አቃቤ ህጉ አንድ ሰው ጌታ ሲሆን ሌላው ባሪያም ይሆነው ለምንድነው እኔ ደሃ ሆኜ አንተ በጣም ሀብታም ይሆንከው ለምንድነው ነገሮች እንደዚያ ናቸው ይሄው ነው አለ ተከሳሹ አስቀድሞ የተጻፈ ነው እድል ነው የእግዚአብሔር ፈቃድ ነው ምንም የመቀየር ተስፋ የለውም ተስፋ ያጣ እሱ ድህነትን አያገኛትም በጠዋት ገና በርህን ከፍተ ስትወጣ ጥቁር ሰው ቢያጋጥም ምን ታደርጋለህ አማትባለሁ ለምን የመጥፎ ነገር ምልክት ስለሆነ ጥቁር ድመት መንገድህን ብታቋርጥህስ አሁንም አማትባለሁ በዚህ ሁሉ ጉዳይ ታምናለህ ከዚህ በኋላ ለመለወጥና በሳይንሳችሁ ለማመን በጣም አርጅቻለሁ ከእድሜ ጋር አይገናኝም ዋናው አስተሳሰብህ ነው ፍላጎትህና እምነትህ እውነታው መቀየር አለመፈለግህ ነው የድሮ አስተሳሰብ ተስማምቶኛል በተለይ በአዲሱ አስተሳሰብ የሚያምኑት ምንም ያህል የተለዩ እንዳልሆኑ ስመለከት ማለት በርካታዎቹ ኃላፊዎቻችሁ በተለይ ቀበሌ ላይ ያሉት በመጥፎ ምልክቶች እኔ ማምነውን ያህል ያምናሉ አቃቤ ህጉ እቺን በዘዴ ያለፋት በመትኩ ታክሲ ሾፌሩን አታላይ ብለህ ለምን አላልከውም ሲል ጠየቀ ብየዋለሁ ግን እኮ ባሪያ ነው ያልከው ያው ነው ባሪያ አታላይ ነው ባሪያ የተረገመ ሰው ነው እንደዚያ ነው ባሪያ የሆነው ብዙውን ጊዜ ሰዎችን ባሪያ ብለህ ትጠራለህ ብዙውን ጊዜ ሰዎችን አልሳደብም ስትሳደብ ግን ከተሳደብኩ ተገቢ ነው ባልኩት ሁኔታ አሳደባለሁ ስድብ አልመርጥም ግን ባሪያ የሚለውን ቃል በተደጋጋሚ ተጠቀማል አይደለም? እንጃ አላስተዋልኩትም። ፖሊሱ ይጥቆራል ነበርም ነበር። በጥቆራቱ ምክንያት አይደለም በገበያ ውስጥ የማትገዛው ስለመሆኑ የተናገርከው? ጋጠወጥና ለሰው አክብሮት የሌለው በመሆኑ ነው። ጥቁር ባይሆን ኖሮ ተመሳሳይ ነገር ትናገረው ነበር? ምን አልባት ልናገረው ምላልናገረው መችል ነበር። እርግጠኛ አይደለህም? ቤተሰቦች ወጋጥባቂዎች ናቸው? አዎ። ወላጆችና ዘመዶች ባሮች ነበራቸው? አጎቴ ባሮች ነበሩት። ጥቁሮች ናቸው? አዎ። ጥቁረታቸው ምን ያህል ነው? እንግዲህ ተከሳሹ አመነታ። የታላቁን ሊቀመንበር ፎቶግራፍ ተመለከተ። ግን ያሰበበት መሰለና ከዚያ ወዲህ ከነሱ የበለጡ ጥቁር ሰዎች አይቻለሁ ሲል መለሰ። አቃቤ ሕጉ የተደበቀችው መልስ አላመለጠችውም። ተከሳሹንም ለማጥመድ ሊያውጣጣው ሞከረ። በታላቁ ሊቀመንበራችን ብትናደድ እንደዚህ አይነት ሐሳቦችን ታስብ ነበር? በስመ አብ በጭራሽ ጌታዬ። ተከሳሹ እጅግ የተደናገጠ መሰለ። እንዴ ብዬ ታላቁ መሪያችን አይደሉም እንዴ? አቃቤ ሕጉ ቁም አለ። ስለዚህ ሌላ ሙከራ አደረገ። የበላይ እስከሆነ ድረስ ለጥቁር ሰው ታዛዥ ትሆናለህ ማለት ነው? የበላይ መሪህን መታዘዝ የተቀደሰ ሕግ ነው። የቀለም ጥያቄ ሳታነሳ ማለት ነው? ምንም ጥያቄ ሳላነሳ። ያ አደገኛ ማጠቃለያ ነው። ለንጉሱም ጭምር ታዛዥ መሆንን ትሰብካለህ ማለት ነው? በዚያን ጊዜ አንተስ ብትሆን ታዛዥ አልነበርክም? ምንም ምርጫ ያልነበረን ተቀጣሪዎች ነበር። ተማሪዎቹ ግን ተቃውመዋል። ከንጉሱ በኋላም እኮ ተቃውመዋል። ዛሬ ግን የት ነው ያሉት? መቼ ማቆም እንዳለባቸው አላወቁም። ምናልባት መቼ መጀመር እንዳለባቸው ይሆናል ያላወቁት። እንደ ባሪያ ያሉ ስድቦችን የሰውን ክብር ዝቅ የሚያደርጉ ናቸው፣ መቆም አለባቸው አለ አቃቤ ሕጉ አስረግጦ። የሚጠፉበት ጊዜ ከመጣ ይጠፋሉ። የአገራችን ዜጎች ከዘረኝነት ነጻ መውጣት አለባቸው። ያንድር ጊዜ ባይ ልቤ በደስታ ይሞላ ነበር። ተከሳሹ በደስታ የተሞላ መሰለ። ለዚያ ነው የተሳደብከው ስድብ ለሰራኸው ወንጀል መቀጣት ያለብህ፣ ጨመረ አቃቤ ሕጉ። ምንም ወንጀል አልሰራውም። ስድቡም ለደረሰው በደል ተመጣጣኝ ነበር። የምቀጣም ከሆነ እቀበለዋለሁ። ቅጣትን እንደዚህ በፈቃደኝነት መቀበል የጥፋተኝነት ምልክት ነው። የድንጋይ ናዳ ላይ እርግማን ማሽጎድጎድ ውጤቱ ጉሮሮን ማድረቅ ብቻ ነው። ጨርሻለሁ ጓድ ሻለቃ ዳኛ ብሎ አቃቤ ሕጉ ተቀመጠ። ዳኛ ይተንፍሱ ለጥቂት ሰከንዶች በሐሳብ ተዋጠ። ጉሮሮውንም እየጠራረገ የሚከተለውን ተናገረ። የቆየ ልማድ ለመቀየር ጊዜ እንደሚወስድ አውቃለሁ። ያረጁ ሰዎች ደግሞ ለመቀየር በጣም አስቸጋሪ ነው። ይሁንና መቀየራችን የግድ ነው። ሰውን ባሪያ ብሎ መጥራት የተከለከለ ነው። ዛሬ የታክሲ ነጂው ተሰደበ፣ ነገ ደግሞ የእንደዚህ አይነት ግልጽ ጥቃቶች ሰለባ ማን እንደሚሆን መገመት አያቅተንም። ፖሊስን መስደብ ማለት ሕግን መስደብ ማለት ነው። የአብዮቱ ምልክት የሆነውን በኩራት የሚለብሰውን አርማ ማጉደፍ ማለት ነው። ይህ ሁሉ በግልጽ የተከለከለ ነው። ወደፊት መደምሰስ ባለብን የህቡ ዓለም ውስጥ አናርኪስቶች፣ ተራሌቦች፣ ፊውዳሊስቶች፣ የጠላት ወኪሎች፣ ጠንቋዮች፣ ካፒታሊስቶችና አራጣ አበዳሪዎች ወዘተ እኛን ለማጥፋት እየሰሩና እየተስፋፉ ናቸው። ያለማቆም ያለማቋረጥ እናሳድዳቸዋለን። አንተ የሚስጥር ዘረኝነት ጥሩ ምሳሌ ነህ። በብዙ መልኩ የኛው አካል በመሆነ ለነታገሰ አይገባ እንዲያውም በየቦታው የተደበቀውን ዘረኝነት በጅጉ ስለምትታስተውሰን ነው ለንቀጣህ የሚገባው ላንተም ለኛም ለሁላችንም ሲባል ማለት ነው ቀለም የማይታየነው ወሮች አይደለም ግን ስለ ቀይና ነጭ እናወራለን ጥቁርን ካጠቃ አድሃሪ መቅደም አለበት ፖለቲካው ቀድሚያ ሊሰጠው ይገባል እዚህ ከኔ በላይ የምትመለከታቸው ታላቁ ሊቀመንበራችን የነገሩን ይሄንን ነው ዞር ብሎ ፎቶውን ተመለከተ ስለዚህ የ25 አመት የጠባይ ማረሚያ የጉልበት ስራ በቂንጤ የመንግስት እርሻ እንድትሰራ ተፈርዶብሃል ተቆጣጣሪዎችም ከሰል ድንጋይ የመሰሉ ኢትዮጵያውያን ይሆናሉ በተጨማሪም የቅጣትህ ጊዜ ግማሽ ለሚሆኑት አመታት የፖለቲካ ትምህርትና የጥምቀት ሐሳብ ስልጠና ይሰጣል የሚቀጥለው መዝገብ ይጣራ ሲል ዳኛው ትዕዛዝ ሰጠ
ኦኛ በሆነማ የህንዶች ሃይማኖት አቆኖ ቢሰራ ዳግመኛ ሰው ወሆን በዳግም ፈጠራ አፈናንም ቢሚል ፍጹም ማይፈራ ለህዝባይ ትግል ነዶ የሚያበራ በጨለማው ሌሊት መንገድ የሚመራ ነበር ወሆን ኃይሉ ንሳተ ገሞራ ዓለም ሆነ እንጂ ኦኛ በሆነማ የታፈነ ህዝብ ድምጽ ሮሮ እንዲሰማ ልክ እንደ ገሞራው ልክ እንደ ደብተራው ልክ እንደ አሊ ሁሴን እንደ ሃማቱማ እሟገስ ነበር በጥበባው ድማ ሰበብ ሳላበዛ ምንም ሳላቅማማ በሆነማ ኖሮ ጀግና እንደዚያ ተውልድ ብር ነፍጥ ለያዘ ተምጠጥሮ የማይሰግድ የጠላቱን ፊት ሲያይ በፍራት የማይረድ ሌቱ ያረጠለት የማይርበደበት ጧት የገባው ቃል ማታ የማይክድ ወሆንም ማኖሮ ልክ እንደዚያ ተውልድ የፍራት ማርከሻ መቻረክሳት ነበር የሃገር የምድር የአውሮፓ አሜሪካ ያረቡ የህንዱ የነ ቻይናውሻ ቢሆንም ማኖሮ ልክ እንደሞዶ ገሞራው የመጣፍ ኪሌ ቢሆንም አንደሱ የህዝብ ጠበቃ ብሬ መንጎሌ መስም ቢያይ ነበር ውሸቱን ሲጠርቅ የምዕራብ አገጋ የነ ቻይላ ብሬ ያረቡ የህንዱ ለገዛዋለኔ አሞግተው ነበር በያሌ ውሸት ነው ተቦክቶሮም ለንደን ሱዳን የተሰራው የፈጠራው አገ ከመቶ ማያልፈው ካንተው ጋር የሚሞት ፍሬ አልባ ድኩም ነው ኢትዮጵያዊነት ግን ዘመን የማይሽረው እለው ነበር አዋልታና ማገሩ ኖሮ ያለፈበት የደብተራው ክሩ የዮናስ ተስፋዬ የገሞራው ክሩ ህይወት ማዋለጃ መጣፊያ ብዕሩ ህዝባዊነት ነው መሰረተ ስሩ ሲጨንቅ የማይላላ የቃል ኪዳን ቁጥሩ ሲቆይ የሚደምቀው ቀለም ምስክሩ የሲአይኤ ጋሬ የሞሳድ መጋዣ የማይ በቅሎ አስረች ምቹ ሲል ያገር ተስፋ ገድሎ የዓለም ባንክና የአይኤምኤፍ ቅምጥ ወገን ላይ ተጭኖ እንደዚህ ሲያናጥጥ አዎ ይሁንማ ኖሮ የናጅሬን ብዕር የቅጥረኛን ተንኮል ሰርንዞም ይመትር ሰንዝሮም ይመትር መቻስ ችለው ነበር ብዕሬ ለማየት ይንግፍስም ብሎ ነበር ይዋጋ እንጂ ባገሬ ምድር ላይ የሰባውን አሰስ ገምሶ ገምሶ ጥሩ አይደለም ነበር የዛ ትውልድ ግቡ የተሰዋለትን የምነት ክርማተቡ ዶክተር ፕሮፌሰር የሚል ማረክ ለቅሞ የመጣውን ገዢ ተለማምጦ አስተማሞ ጊዜያይቶም ይነፋ ክብር ተሸክሞ በቀይ ደም ሳይሆን በፋፍሪካ ቀለም ቃላትን ሸላልሞ ፍጹም አልነበረም በባዶ ጭንቅላት ሊያስመርታታሞ ደሙ መሬት ፈሶ አጥንቱን ከስክሶ የከተበው ታሪክ አፈሩን አጣክሶ ዋቢነት ያቆሞ የሐቅ መሰሶ የሚያስነብበው ዝክር ምስክርነቱ ታግሎ መሞቱን ነው ለኢትዮጵያዊነቱ አው ታጎቹን ጻፍቶኝ በሆነማ የሰማቱን ገድል ነግሬም ማሰማ ለመጣፋኝ ሁሉ የወጥቀማሽ ቅምጥ አመጽን የማጥፊያ የመርገጫ ሸበጥ የወንበሩ ሽፋን የግማቹ ሽርጥ ጀግዳ እየተባለ ዛሬ ላይ የግልብጥ መች ቻለው ነበር ሊያጠፋ የበላ ታሪክን እንደምስት የህንዶች ሃይማኖት ሐቆኖ ቢሰራ ዳግመኛ ሰው ቢሆን በዳግም ፈጠራ አፈናንም ቢሚል ፍጹም ማይፈራ ለህዝባይ ትግል ነዶ የሚያበራ በጨለማው ሌሊት መንገድ የሚመራ ነበር በሆን ኳይሉ ንሳተ ገሞራ ነበር በሆን ኳይሉ ንሳተ ገሞራ
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል 14 ሩሲያ ውስጥ ተደርጓል። ምርመራው ልክ እንደተጠበቀችው ነበር። ግን ያም ቢሆን የህመሙን መጠን ወይም በአስገራሚ ሁኔታ ትርጉም የለሽ የሆነውን ሰቆቃ አልቀነሰውም። ተጠቁሞብሻል አለ አምሳለቃው። ጥቁር ቀጭንና በወፍ በሽታ የተለከፈ ይመስል ቢጫ የሆኑ አይኖች ያሉት ሰው ነው። አይኖቹ ውስጥ የሆነ በፍርሃት የሚያሳቅቃት ነገር ነበር። የአይኖቹ ቢጫ ቀለምና የወረሷቸው የደም ስሮች ብዛት ብቻ ሳይሆን ምንም የማይነበብባቸው በጥልቅ ጭካኔና ቀዝቃዜ የተሞሉ መሆናቸውም ጭምር ያስፈራታል። እስኪ ራስሽን ተመልከቺ አለና ቀጠለ ቆንጆዬ ልጅ ነሽ ይህን የመሰለ ቆንጆ ሰውነት ሲበላሽ ማየት ራሱ ያሳምመኛል ራቁቷን ከመሪቱ ጋር በብሎን በታሰረ የእንጨት ወንበር ላይ ታስራ ነው ያለችው አይ ሰውነት አለች ለራሷ በንዴት አይኖቿ በደም ተሸፍነው በግማሽ ተከፍተዋል አፍንጫዋ ተሰብሮ ህመሙ ይወቅራታል ባበጠው ምላሷ አማካይነት እንደሚሰማት የተወሰኑት ጥርሶቿ ወላልቀዋል ክፍሉን የደም የላብና የሽንት ጠረን አውዶታል ከሰውነቷ የደረቀና የትኩስ ደም ሽታ ይወጣል አንደኛው የጡቷ ነቅጥ ተቆርጦ ደም እየፈሰሳት እርቃኑን ባለውና በሲጋራ ትርኳሽ በተቃጠለው ዳሌዋ ላይ ይንጠባጠባል የውስጥ እግሯ ከደረቅ የበሬ ጭራ እንደተሰራ አንድ ሰው ሲናገር በሰማችው ባኮርማጅ በመገረፏ ቆሳስሎ እየደማ ነው ሰውነቷ ተቆራርጦ ተበለሻሽቷል ከዚህ በላይ ምንም ማያደርገኝም ብለሽ አስበሽ ነው ልክ ጭንቅላቷ ውስጥ የምትታስበውን ያወቀባት ነው የሚመስለው ተሳስተሻል ከዚህ በኋላ ጭራሽ ልጅ እንዳትወልጂ ወይም ከወንድ ጋር ግንኙነት ማድረግ ስሜት እንዳይሰጥሽ ጠርሙስ ወይም የጋለ ብረት ልከትብሽ ይችላል እስካሁን ባስነዋሪና በቆሻሻ ቋንቋ ሲረግማት የቆየውን አምሳለቃ አሁን በድንገት ስነ ስርዓት ያለው ሰው ሆኖ አገኘችው በሰራተኛሽ ነው የተጋለጥሽው ሲል ለአስረኛ ጊዜ ነገራት መቼም በደንብ ልታውቅሽ ይገባል አይደለም እንዴ ስለዚህ ለምን አታምኝምና ስቃይሽን አታቆሚውም ካንቺ በልጠንካራ የሆኑ ሰዎችን አሳምኛለሁ ሁሉም የጊዜ ጉዳይ ነው እኔ ደግሞ ጊዜ አለኝ ልምድም አለኝ ምናልባት በንጉሱም ጊዜ ጭምር ይህንን ስራ ስሰራ እንደነበረ አልነገርኩሽም መሰለኝ ያኔ እንኳን እንዳሆኑ ስራ አይበዛብኝም ነበር አዎ አሁንማ ስራ ሊበዛብህ ግድ ነው አለች በልቧ ሽብር እንደሆነ በአሁኑ ጊዜ ደርቷል በጭካኔ መጨፍለቅ ያለበት ተቃውሞና የሐሳብ ልዩነት አለ ጌቶች ምንም በራስ መተማመን ምንም መሰረት ምንም ድጋፍ የላቸውም በሐሳብ የሚለያቸውን ሁሉ ለመደምሰስና ታዛዥነትን ከፍርሃት ውስጥ ለማመንጨት ነው የተሰማሩት ሰራተኛዬ ምስኪን ታስታውሳታለች አይታታለች መቼ ነበር ከሁለት ቀን በፊት ትናንት ባሰቃቂ ሁኔታ ተሰቃይታ መልኳ እንኳ አይለይም ነበር ብትጠቁምብኝ አይገርምም ግርፋቱን መቋቋም አቅቷት መሆን አለበት አዘነችላት ምክንያቱም የሆነ ሆኖ ከመረሸን አታመልጥም አምሳለቃው ሲጋራ ለኮሰና ከተቀመጠበት ሆኖ ይመለከታት ጀመር ባበጡት አይኖቿ እሷም ትመለከተዋለች ትጠይኛለሽ አይደል አላት ፈገግ እያለ ለምን እንደምትጠይኝ አይታየኝም እኔ እኮ ኃላፊነቴን የተወጣሁት እኔ አላውቅሽም ስለዚህ ላንቺ ምንም የጥላቻ ስሜት የለኝም እንዲያውም ታሳዝኝኛለሽ ለዚያ ነው ሌሎቹን ጓደኞቼን ብቻችንን እንዲተውን ያደረኩት ስቃይሽን ለመቀነስ ግን እምቢ ካልሽ መቀጠል ይኖርብኛል አሁን ግን ከስካሁኑ የባሰ ይሆንብሻል አንቺ ያለሽበት ክፍል ውስጥ የሞተችው ልጅ አይተሻታል ልክ እንዳንቺው ግትር ነበረች ረጅም ጸጉሯ በክብሪት ተቃጥሎ በብልቷ የጋለ ብረት ገብቶባት እብድ ነው የሆነችው ዝምቷ ምን እንደጠቀማት እስኪ ንገሪ ልንገርሽ ምንም አልጠቀማትም ቁስሎችሽ ምንም ህክምና ሳይደረግላቸው መመርቀዛቸው አይቀርም የውስጥ እግርሽ ይበሰብሳል በዚያ ላይ ድጋሚ እንገርፍሻለን ይህንን ሁሉ ትቋቋሚያለሽ ለምን ዝም ብለሽ ይህን የእምነት ቃል አትፈርቢም በረጅም ወረቀት ላይ በሌላ ሰው እጅ ጽሑፍ ወደ ተጻፈ ጽሑፍ እያመለከታት ከዚያ ሁሉም ነገር እዚያ ጋር ይቆማል ወይ ትለቀቂያለሽ ወይ ለተወሰኑ ወራት ታስረሽ ከዚያ ትለቀቂያለሽ አዲስ ሆነሽ አላት አስቀያሚ ፈገግታ እያሳየ አባል ሆኜ የማላቀበት ህገወጥ ድርጅት አባል ነኝ ብዬ ልናዘዝ? ያልሰራውትን ወንጀል ሰራው ብዬ ቃል ልስጥ? ተጠርጣሪው ወደ ቤቴ ሲገባና ሲወጣ ታይቷል ይላሉ። እኔ ግን አይቼው አላውቅም። ምናልባት ሰራተኛዬ ትሆን የህገወጥ ድርጅቱ አባል? ማን ያውቃል? እኔ ግን ፖለቲከኛ አይደለሁም። እንዴት እንደ ተሳሳትኩ ስትል አሰበች በቁጭት። ማንም ሰው አያመልጥም። የትኛውም ድርጅት አባል አለመሆን መድህን ሊሆን አይችልም። የደህንነት ዋስትና አይደለም። ጓደኞቿ ንጹህም ሆንሽ ጥፋተኛ ቀይ ሽብር አይለቅሽም ያሏት ትዝ አላት። አላመነቻቸውም ነበር። መንግስት ከተቃወሙት ብቻ ነው ምህረት የለሽ የሚሆነው ትል ነበር። ስለዚህ አትቃወመውም ነበር። እንዲያውም በተቃራኒው በምትሰራበት ሚኒስቴር መስሪያ ቤት ውስጥ ትጉህ ሰራተኛ ነበረች። ስራዋን በታማኝነት የምትሰራ፣ መንግስታዊ ስብሰባዎችን የምትካፈል፣ የተለያዩ መዋጮዎችን የምታዋጣ ታታሪ ሰራተኛ። በስራዋ ላይም ሆነ በአብዮት አደባባይ መንግስት በሚጠራቸው ስብሰባዎች ላይ አንድ ቀንም ቀሪ ተብላ ተመስግባ አታውቅም። እና ለምንድን ነው ይህ ሁሉ ድብደባ? ለምንድን ነው ይህ ሁሉ ጭካኔ? ምናልባት ንጹህ ነኝ ብለሽ ታስብ ይሆናል ብሎ አምሳ አለቃው ሐሳቧን አቋረጣት። ይህም ስህተት ነው፣ ተጠቁሞብሻል። ይህም ጥፋተኛነትሽን ያሳያል። ማንም ሰው ንጹህ አይደለም። ልዩነቱ ታስረሻል ወይም አልታሰርሽም ነው። አንዴ እዚህ ከደረስሽ በኋላ ንጽህና የለም፣ ጥፋተኛ ነሽ። ማድረግ ያለብሽ ያንን አምነሽ ምህረት መለመን ነው። በቃ ይሄን የእምነት ቃል ፈርሚ። በሰውነቷ ሙሉ የተሰራጨውን ህመም ችላ ብላ ቀና ብላ ተመለከተችው። በጣም ቀጭን ነው። እዚህ ቁጭ ብሎ ሲጋራ ሲያጤስ ደካማና እንዲያው ምንም ጉዳት የማያደርስ ሰው ይመስላል። ግን ሰይጣን ነው። ጨካኝ፣ ሰብአዊነት ያልተፈጠረበት፣ በአገሪቱ ባህል ውስጥ ያለው አውሬነትና አረመኔነት ስጋዊ መገለጫ ነው። በአንድ ክፍል ውስጥ ከሷ ጋር ታስረው የነበሩትን አሰበቻቸው። 4 ሜትር ተኩል በ4 ሜትር ተኩል በሆነች የምትገለማ ክፍል ውስጥ የታጨቁ 30 ምናምን ሴቶች፣ የክፍሉ ማዕዘን ላይ ሞልቶ እየፈሰሰ ያለው የሽንት ባልዲ፣ የበሰበሰ ሰውነት ሽታ፣ ረጅም ጊዜ ያልታጠበ ሰውነት፣ የደም የፍርሃት ጠረን፣ ያልነኝታ ቢስነትና የማቅለሽለሽ ስሜት እና በየምሽቱ የሚካሄደው የእስረኞች ስም ጥሪ፣ ዛሬ ማታ 2፣ ትላንት 3፣ ከዚያ በፊት 5 ተጠርተው የወጡ ላይመለሱ የወጡ ተገለው ጎዳና ላይ የተጣሉ ወይም ከከተማ ውጭ ብዙዎች በተቀበሩበት ጉድጓድ ውስጥ የተወረወሩ። እድለኞቹስ የሞቱት ብላለች አንደኛዋ ልጅ አንድ ምሽት። እንዴት ልክ እንደነበረች ጉዳዩ ምን ያህል እውነት እንደነበረ። እጆችሽ ልፍታልሽ ተፈርሚያለሽ? ጉጉት ያደረበት ይመስላል። ምናልባት እኔን ማሰቃየት ደክሞት ይሆናል ስትል አሰበች። ግን አይኖቹን ስታያቸው ምን ያህል እንደተሳሳተች ገባት። ምናልባት ሰልችቶት ይሆናል። አዲስ የሚያናዝዘው እስረኛ አምሮት ነው። 2 ቀን ስለሆነኝ ከዚህ በላይ አይፈልገኝም። የተሰበረ ሰውነት፣ ከጥቅም ውጭ የሆነ ሰውነት፣ መጣል ያለበት ሰውነት አይፈልግም። በቃ ፈርሚ። በአቋሙ እንደ ጸና ነው። እውነት ይሁን ውሸት ምን አሳሰበሽ? ተጋልጠሻል አይደል እንዴ? ማመን አለብሽ። ልክ አይደለሁ? ስለዚህ በቃ ፈርሚ። አምሳ አለቃው በተወላገደ አመክንዮው ውስጥ የተመቻቸ ነው ስትል ተደነቀች። እየተቸገረች ራሷን ስትነቀንቅ ፈገግ ሲል አየችው። አየሽ፣ ጥሩ ልጅ እኮ ነሽ። ለምን ብለሽ ትሰቃያለሽ? ወደ እሷ ተራመደና እጆቿን ፈታላት። እጆቿ መደንዘዛቸው ይሰማታል። የደም ዝውውርን ለመመለስ ጣቶቿን ደጋግማ እጥፍ ዘርጋ አደረገች። እዚህ ጋር ቁጭ በይ አላት ተረፒዛው ተገብ ያለውን እሱ ተቀምጦበት የነበረውን ወንበር እያሳያት ራሷን ችላ መንከሳቀስ ላልቻለች ያግዛት የግድ ነበር። ባውራጣቷ እየተራመደች ቢሆንም እንኳን ህመሟ አጥንት የሚሰብ አይነት ስለነበረ ባይደግፋት ኖሮ ተወድቅ ነበር። እስከወንበሩ ያለው ሁለት እርምጃ 1 ኪሎ ሜትር እሾሃማ መንገድ በባዶ እግር እንደመሄደ ሆነባት። ከተቀመጠች በኋላ ወረቀቱን ገፋ ያደረገላት በዚያውም ብዕር አቀበላት። ወረቀቱን ተቀበለችው እንጂ የተጻፈውን አላነበበችውም። እያወራ በስተቀኝ በኩል ተጠግቷት እንደቆመ አስተዋለች። ሁሉም ቦታ ያለ ነው። እዚህ ኢትዮጵያ ብቻ የሚደረግ ነገር ብለሽ አስበሽ ይሆናል። ተሳስተሻል። ሩሲያውም ውስጥ እንደተደረገና አሁንም እየተደረገ እንደሆነ ነግረውናል። ገባሽ? በሰለጠኑትም አገራት ያው ነው። በነጮቹ ምድር የተማርሽ ስለሆንሽ እንደ ሩሲያውያን ያሉ ፈረንጆች የሰለጠኑ እንደሆኑና የተሻለ እንደሚያስቡ ታውቂያለሽ። በሩሲያም ውስጥ ተደርጓል። ደገመው። አይኖቿ ጠረጴዛው ላይ የተወው ጩቤ ላይ አረፉ። ገዛ ደሟ የረጠበ ስለት በረጅሙ ተነፈሰችና ወረቀቱ ላይ ፈረመች። ፈገግ እያለ ወረቀቱን ሊያነሳ ጎንበስ ሲል ጩቤውን አፈፍ አርጋ ደረሱ ውስጥ ሰካችውና ከራሷ ራቅ አርጋ ገፈተረችው። ወደ ኋላው ሲወድቅ አግራሞት የሚነበብባቸው አስቀያሚ አይኖቹ አፈጠጡባት። ለመጮህ ቢሞክርም ማጣጣር ብቻ ነው የቻለው። በርጋታ የፈረመችውን ወረቀት ቀዳደደችው። ተነስታ ወደ ተዘረጋው ሰውነቱ ለመራመድ ሞከረች፣ ግን በህመም አቃስታ ወደቀች። ተስፋ በመቁረጥ ሰውነቷን እየጎተተች ወደሱ ተጠጋች እና ጩቤውን ከደረቱ ውስጥ ስባ አወጣችው። ለምን እንዳደረገችው ሳታውቅ ጩቤው ላይ ያለውን ደም ሱሪው ላይ ጠራረገች። እምባዋ በጉንጯ ላይ እየወረደ ነው። ጩቤውን ወደ ላይ እያነሳች መጨረሻ ላይ እንደዚህ አይነቱስ ነገር በሩሲያም ተደርጎ ይሆን ስትል አሰበች። በሰለጠኑት ሰዎች ምድር
ለላ ፕሮግራማችን በዚህ ይተናቀቃል። የነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናምሹ